ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ጥር 22 2017 ዓ.ም ዝግጅታችን ጀመረ። ትናንት ምሽት በዋሽንግተን ዲሲ በደረሰ የአውሮፕላን ግጭት የተረፉ ሰዎች አለመኖራቸው ተገለጸ። ኢትዮጵያውያን ተማሪዎች ተጨማሪ የሀገር ውስጥ ቋንቋዎች እንዲማሩ ሊደረግ ነው። በዶክተር ደብረጽዮን ገብረ ሚካኤል ቡድን የተሾሙ ግለሰብ ታጣቂዎች ተደግፈው ጣቢያ ለመቆጣጠር እንደሞከሩ ተገለጸ። እነዚህና ሌሎች ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮችና ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየ ነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። ለዓለም ዜናዎቹ እንግዱ ወልዴ እዚህ አጠገቤ ይገኛል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብራችሁን እንድትቆዩ እጋብዛለሁ። አሁን በቅድሚያ ከዓለም ዙሪያ ለተሰባሰቡት ዜናዎች እንግዱ ወልዴ።
በድጋሚ እንደምናመሻችሁ። ዋሽንግተን ዲሲ ውስጥ ከሄሊኮፕተር ጋር የተጋጨው የአሜሪካ አየር መንገድ አውሮፕላን ተጓዦች በሙሉ እንደማይተርፉ ተገለጸ። የሕዝብ ተወካዮች ምክር ቤት አዲስ የሰብአዊ መብት ኮሚሽነር ሾመ። ሊቀ አእላፍ ቀሲስ በላይ የአምስት ዓመት እስር ተፈረደባቸው። እንዲሁም የኤም 23 አማጽያን ወደ ኪንሻሳ እንደሚገሰግሱ አስታወቁ፣ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና አልፋለሁ። ዋሽንግተን ዲሲ ውስጥ ከሄሊኮፕተር ጋር የተጋጨው የአሜሪካ አየር መንገድ አውሮፕላን ተጓዦች በሙሉ አይተርፉም ተባለ። ዋሽንግተን ዲሲ በሚገኘው አየር ማረፊያ አቅራቢያ 60 መንገደኞችን የያዘ አውሮፕላንና አንድ ወታደራዊ ሄሊኮፕተር ትናንት ምሽት ተጋይተው ፖቶማክ ወንዝ ውስጥ ተከስክሰዋል። በአውሮፕላን ውስጥ የነበሩት ተሳፋሪዎች በሙሉ ሕይወታቸውን ሊያጡ እንደሚችሉም ባለሥልጣናት ዛሬ ማለዳ አስታውቀዋል። የአደጋ ሠራተኞች እስካሁን 28 አስከሬኖች ከወንዙ ማውጣታቸውንም ባለሥልጣናቱ አስታውቀዋል። በአሁኑ ወቅት ሰዎችን በሕይወት ከማግኘት ወደ አስክሬን ፍለጋ ሥራ መሰማራታቸውን የዋሽንግተን ዲሲ የእሳት አደጋ መከላከያ ኃላፊ ጃን ዳናሊ አስታውቀዋል። የሚተርፍ ሰው ይኖራል ብለን አናምንም ሲሉ አክለዋል ኃላፊው። 60 መንገደኞችንና 4 ሠራተኞችን ይዞ ከካንሳስ የተነሳው የአሜሪካን አየር መንገድ አውሮፕላን በዋሽንግተን ሮናልድ ሬገን አየር ማረፊያ ለማረፍ በመዘጋጀት ላይ ሳለ ነበር 3 ወታደሮችን ከያዘውና በስልጠና ላይ ከነበረው ብላክ ሆክ ወታደራዊ ሄሊኮፕተር ጋር የተጋጨው። ከአደጋው የተረፉ እንዳሉ ለማግኘት 300 የሚሆኑ የአደጋ ሠራተኞችና ባህር ሰርጓጆች ቀዝቃዛውን የፖቶማክ ወንዝ ውሃ ምሽቱን ሁሉ ሲያስሱ ቢያድሩም በሕይወት ያገኙት ሰው እንደሌለ ታውቋል። የአሜሪካ መገናኛ ብዙሃን በርካታ አስክሬኖች ከወንዙ ውስጥ መውጣታቸውን በመዘገብ ላይ ናቸው። ከተሳፋሪዎች ውስጥ የአሜሪካ ፊገር ስኬቲንግ ወይም የበረዶ ላይ ትርኢት ስፖርት ቡድን አባላትና ቤተሰቦቻቸው እንደሚገኙበት የስፖርት ቡድኑ ባወጣው መግለጫ አስታውቋል። ከእነዚህም ውስጥ 2 አሰልጣኞች ሩሲያዊ፣ የቀድሞ የበረዶ ላይ ትርኢት የኦሎምፒክ አሸናፊዎች መሆናቸውን ክሬምሊን አረጋግጠዋል። ሊቀ አእላፍ ቀሲስ በላይ የአምስት ዓመት እስር ተፈረደባቸው። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 3ኛ የሙስና ጉዳዮች ወንጀል ችሎት ሐሰተኛ ሰነድ በመጠቀም ከ6 ሚሊዮን ዶላር በላይ ገንዘብ ለማዘዋወር በመሞከር ተጠርጥረው የከባድ ሙስና ወንጀል ክስ በተመሠረተባቸው እነ ሊቀ አእላፍ ቀሲስ በላይ መኮንን ላይ ዛሬ ሐሙስ ጥር 22 ቀን 2017 ዓ.ም የእስር ቅጣት ወስኗል። ቀሲስ በላይ ከተያዙበት ጊዜ ጀምሮ በሚቆጠር የአምስት ዓመት እስር እና 10,000 ብር እንዲቀጡ ፍርድ ቤቱ ውሳኔ ማሳለፉን ከቀሲስ በላይ ጠበቆች አንዱ አቶ ዮናታን ዘውዴ ለአሜሪካ ድምፅ ተናግረዋል። ቀሲስ በላይ የእስር ጊዜያቸውን ከጨረሱ በኋላም ለሁለት ዓመት ከማንኛውም ማኅበራዊ ተሳትፎ እንደሚገደቡም ፍርድ ቤቱ ወስኗል። ከቀሲስ በላይ ጋር አንድ ላይ ክስ ቀርቦባቸው የነበሩት ሁለተኛና ሶስተኛ ተከሳሾች ላይ ደግሞ እያንዳንዳቸው 3 ዓመት ከ3 ወር እስራትና የ3,000 ብር ቅጣት እንደተተላለፈባቸው ጠበቃ ዮናታን ተናግረዋል። አራተኛና አምስተኛ ተከሳሾች በአድራሻቸው ባለመገኘታቸውና በተደጋጋሚ ቀጠሮ ባለመቅረባቸው ክሳቸው መቋረጡ ታውቋል። ዘገባው የአስማማው አየነው ነው። የህዝብ ተወካዮች ምክር ቤት አቶ ብርሃኑ አዴሎን የኢሰመኮ ዋና ኮሚሽነር አድርጎ ሾሟል። እስክንድር ፍሬው ዝርዝር አለው።
ዛሬ ጥር 22 ቀን 2017 ዓ.ም መደበኛ ስብሰባውን ያካሄደው የኢትዮጵያ የህዝብ ተወካዮች ምክር ቤት አቶ ብርሃኑ አዴሎን የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር አድርጎ ሾሟል። ለምክር ቤቱ አባላት ማብራሪያ የሰጡት አፈጉባኤ ታገሰ ጫፉ አቶ ብርሃኑ በርካታ ጩዎች የተፈካከሩበትን ሂደት አልፎ ያሸነፉ መሆናቸውን ጠቅሰዋል። በምክር ቤቱ የተቃዋሚ ተመራጭ አባል ዶክተር ደሳሌ ጫኔ በበኩላቸው አቶ ብርሃኑ በኢህአዴግ የስልጣን ዘመን በከፍተኛ ኃላፊነት ያገለገሉ መሆናቸው የገለልተኝነት ጥያቄ እንዳያስነሳና በሚመሩት ተቋም ገጽታ ላይም አሉታዊ ተጽዕኖ እንዳያሳድር ስጋታቸውን ገልጸዋል። በግልጽ የሚታይ የፖለቲካ ገለልተኝነት ያላቸው ሰዎች የሉም ወይ በማለትም ጠይቀዋል። አፈጉባኤ ታገሰ በሰጡት ምላሽ ተሿሚው ባለፉት 15 ዓመታት በግል የህግ ማማከር ስራ ላይ መቆየታቸውን ጠቅሰዋል። አቶ ብርሃኑን በቅርበት እንደሚያውቁ የገለጹ ሌሎች የፓርላማ አባላት በበኩላቸው ለተሾሙበት ኃላፊነት የሚመጥን ስብዕና፣ የትምህርት ዝግጅት፣ የስራ ልምድና ገለልተኝነት ያላቸው ናቸው ሲሉ ድጋፋቸውን ገልጸዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ባወጣው መግለጫ የዋና ኮሚሽነር ሹመት በኢሰመኮ ማቋቋሚያ አዋጅ 210/1992 በአዋጅ ቁጥር 1224/2012 እንደተሻሻለው አንቀጽ 10፣ 11ና 12 በተደነገገው መሰረት እየተካሄደ ነው ብሏል። አቶ ብርሃኑ አዴሎ ከዚህ ቀደም በተለያዩ መንግስታዊ ኃላፊነቶች ያገለገሉ መሆናቸውን የጠቀሰው የኮሚሽኑ መግለጫ ከዚህ ቀደም የኢትዮጵያ አእምሯዊ ንብረት ጽህፈት ቤት ዋና ዳይሬክተር፣ የካቢኔ ጉዳዮች ኃላፊ ሚኒስትርና የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ስራ አስፈጻሚ ኮሚቴ አባል እንደነበሩ አስታውሷል። ሹመቱን በማስመልከት መልእክት ያስተላለፉት ምክትል ዋና ኮሚሽነር ራኬብ መሰለ ወቅታዊው የሀገሪቱ የሰብአዊ መብቶች ሁኔታ ጠንካራ አመራርና ውጤታማ የሰብአዊ መብቶች ስራ የሚጠይቅ መሆኑን ገልጸዋል። የኢሰመኮን ኮሚሽነሮችና ባልደረባዎች በመወከልም ለዋና ኮሚሽነር አቶ ብርሃኑ አዴሎ መልካም የስራ ዘመን ተመኝተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። ኤም 23 ወደ ኪንሻሳ እንደሚገሰግስ አስታወቀ። ትናንት የኮንጎ ዲሞክራቲክ ሪፐብሊክ ምስራቃዊ ከተማ ጎማን በአብዛኛው የተቆጣጠሩትና በሩዋንዳ የሚደገፉት የኤም 23 አማጽያን ወደ መዲናዋ ኪንሻሳ ግስጋሴያቸውን እንደሚቀጥሉ አስታውቀዋል። የነጻነት ግስጋሴያችንን እንቀጥላለን ነው ያለው የአማጽያኑ መግለጫ። የኮንጎ ዲሞክራቲክ ሪፐብሊክ ፕሬዚዳንት ፌሊክስ ቼሰደኪ በበኩላቸው ከበድ ያለ ወታደራዊ ምላሽ እንደሚሰጡ አስታውቀዋል። አማጽያኑን የምትደግፈው ሩዋንዳ ፍላጎቷ እንደ አውሮፓውያን አቆጣጠር 1994 በሀገሪቱ በተፈጸመው የዘር ማጥፋት ዘመቻ ላይ የተሳተፉ ተዋጊዎችን ለመደምሰስ እንደሆነ ብታስታውቅም በማዕድን ሀብት ከበለጸገችው ኮንጎ ለዓለም የኤሌክትሮኒክስ ምርት ተፈላጊ የሆነው ማዕድን ለማትረፍ ትሻለች የሚል ነቀፌታ ይቀርብባታል። የነጻነት ግስጋሴያችንን እስከ ኪንሻሳ ድረስ እንቀጥላለን ያሉት የኤም 23ን ጨምሮ የአማጽያን ቅንጅት መሪ የሆኑት ኮርኔል ናጋ በጎማ የኤሌክትሪክ ኃይል አገልግሎት እንዲመለስ እንደሚያደርጉ የገለጹት የአማጽያኑ መሪ የጸጥታ ጥበቃውም እንደሚደረግ ተናግረዋል። የኮንጎ ዲሞክራቲክ ሪፐብሊክ ፌሊክስ ቼሰደኪ ትናንት ለአገሪቱ ሕዝብ ባደረጉት ንግግር አሸባሪ ብለው ለጠሯቸው አማጽያኑ ግስጋሴ ጠንከር ያለና የተቀናጀ ያሉት ወታደራዊ ምላሽ እንደሚሰጥ አስታውቀዋል። በመጨረሻም እስራኤልና ሐማስ የእስረኛና ታጋች ልውውጥ አደረጉ። እስራኤልና ሐማስ ዛሬ ሐሙስ ባደረጉት የእስረኞችና የታጋቾች ልውውጥ 3 እስራኤላውያንና 5 የታይላንድ ዜጎች በሚገኙበት 8 ታጋቾች መለቀቃቸውን የእስራኤል ሰራዊት አስታውቋል። በስምምነቱ መሠረት እስራኤል 110 ወታደሮችን ለቃለች። እስራኤላውያኑ ከቤተሰቦቻቸው ጋር እንዲገናኙ እንደሚደረግና የታይላንድ ዜጎችም ከመንግስታቸው ጋር እንደሚያገናኝ ሰራዊቱ ጨምሮ አስታውቋል። በተመሳሳይ 110 ፍልስጤማውያንን እስረኞች የያዘ አውቶቡስ ራማላ ዌስት ባንክ መድረሱ ታውቋል። በመቶ የሚቆጠሩ ፍልስጤማውያን እስረኞቹን በደስታ ተቀብለዋል። ከተለቀቁት ውስጥ የቀድሞው የፍልስጤማውያን ወታደራዊ ቡድን መሪ ዘካሪያ ዙቤዲ እንደሚገኝበት ታውቋል። ዙቤዲ በእስራኤል ላይ በርካታ ሕይወትን የቀጠፉ ጥቃቶችን በማቀነባበር ይከሰሳል። ክብራትና ክብራን የምሽቱን ዜና በዚሁ አጠቃልላለሁ። ወደ ስመኝሽ ይመራቸዋሉ።
ለዓለም ዜናዎቹ እንግዱን እጅግ አድርጌ አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሐሙስ ጥር 22 2017 ዓ.ም ተመረዘ ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። የማህበራዊና የድረገጽ ፕሮዲውሰራችን አበባየው ገበያውም አብራናለች። የፕሮግራሙ አናዘጋጅ ጽዮን ግርማ ናት። በድጋሚ ለማስታወስ ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይን በቀጥታ መከታተል ትችላላችሁ። አሁን ቀዳሚ ወደ ሆነው የአብይ ርዕስ ዘገባ እንለፍ። በትላንትና ምሽት በዋሽንግተን የሰዓት አቆጣጠር ከምሽቱ 3 ሰዓት ላይ 60 መንገደኞችንና 4 የበረራ ባልደረቦችን አሳፍሮ የነበረው የአሜሪካን አየር መንገድ ንስር በረራ ቁጥር 5342 3 ሰዎችን ከጫነ ወታደራዊ ሄሊኮፕተር ጋር ተጋጭቶ ወደ ወደቀበት የፖቶማክ ወንዝ አቅራቢያ ባልደረባዬ ሀብታሙ ስዩም ተጉዞ ነበር። በአሁኑ ሰዓት በአካባቢው ያለ አደጋ ምን ያለው ሁኔታ ምን እንደሚመስል እንዲሁም በአደጋው ህይወታቸውን ያጡትን ሰዎች ከወንዙ ለማውጣት የሚደረገውን ርብርብ በተከታዩ ዘገባ ያስቃኘናል።
እንደምንላችኋል፣ እንደምናምሽታችኋል አድማጮቻችንና ተመልካቾቻችን። በአሁኑ ጊዜ የሚገኘው በዋሽንግተን ዲሲ እና በቨርጂኒያ ግዛት አማካይ ቦታ ላይ በሚገኘው የሮናልድ ሬገን አውሮፕላን ጣቢያ አካባቢ ነው። በዚህ አካባቢ በሚገኘው የፖቶማክ ወንዝ ላይ ትናንት ምሽት 2 አውሮፕላኖች በመጋጨታቸው ምክንያት በርካቶች ህይወታቸውን አጥተዋል። አውሮፕላኖቹ የአሜሪካን አየር መንገድ ንብረት የሆነው በረራ ቁጥር 5543 እና አካባቢው ልምምድ ሲያከናውን የነበረ U-60 የጦር ሄሊኮፕተር ናቸው የተጋጩት። በመንገደኞች ጫኝ አውሮፕላን ውስጥ የነበሩ ከ60 በላይ ሰዎች ህይወታቸው ሳያልፍ እንዳልቀረ ተጠርጥረዋል። እስካሁን ድረስ ከ20 በላይ ሰዎች አስክሬናቸው ከፖቶማክ ወንዝ ውስጥ እንደተገኘ ተሰምቷል። ከዚህ በተጨማሪ ደግሞ በጦር ሄሊኮፕተር ውስጥ የነበሩት 3 ሰዎች መካከል የአንደኛው ሰው አስክሬን ተገኝቷል። የሌሎች ፍለጋም ቀጥሏል።
አደጋው ከተከሰተ በኋላ የሀገሪቱ ፕሬዚደንትን ጨምሮ በርካታ ባለስልጣናት የተሰማቸውን ገልጸዋል። አመሻሹን ከጋዜጠኞች ፊት ቀርበው መግለጫ የሰጡት የሀገሪቱ ፕሬዚደንት ዶናልድ ትራምፕ የአደጋውን ምሽት በሀገራችን ዋና ከተማ ውስጥ የተከሰተ ጨለማና አሰቃቂ ምሽት ሲሉ የገለጹት ሲሆን በአየር ላይ ግጭቱ በህይወት የተረፈ ሰው እንደሌለም በይፋ ተናግረዋል። አሁን ላይ ትኩረቱ የሞቱ ሰዎችን አስክሬን ማፈላለግ ላይ እንደዞረም ተናግረዋል። ነፍስ ለማዳን ሌሊቱን ሙሉ ጥረት ላይ የነበሩ የአደጋ ጊዜ ሰራተኞችን ያመሰገኑት ትራምፕ የአእምሮ ብቃት የሌላቸውን የአየር ትራፊክ ባለስልጣናትን ከስራ ለማባረርም ቃል ሲገቡ ተሰምተዋል። የአገሪቱ መከላከያ መስሪያ ቤት ኃላፊ ፔት ሄግስ በበኩላቸው ከመንገደኞቹ አውሮፕላን ጋር የተጋጨውን ብላክ ሃውክ ሄሊኮፕተርን አስመልክቶ መስሪያ ቤታቸው ምርመራ እንደሚያደርግም አስታውቀዋል። ከ60 በላይ መንገደኞችን ጭኖ የነበረ አውሮፕላን የተነሳው ከካንሳስ ግዛት ዊቺታ ከተማ ነበረ። የከተማዋ ከንቲባ ሊሊ ዉ በሀዘኔታ በታጀበ ስሜት በህይወት የተረፈ አለመኖሩን ለነዋሪዎች ባረዱበት ንግግራቸው አሳዛኙ አደጋ ዋሽንግተን ዲሲና ዊችታ ካንሳስ ላይ ያሉ ህዝቦችን ለዘላለም የሚያቆራኝ መሆኑን ተናግረዋል።
እንግዲህ ይህ አደጋ ከተከሰተ በኋላ በርካታ የአደጋ ጊዜ ሰራተኞች እንዲሁም የጸጥታ ኃይላት በአካባቢው ስምሪት አድርገዋል። እኛ ካለንበት ቦታ ጥቂት ሜትሮች ወጣ ብለው ከፍተኛ የሆነ የፖሊሶች ስምሪት እንዲሁም ደግሞ የጸጥታ አካላትን እንቅስቃሴ ለማየት ችለናል። በየደቂቃው አስክሬናቸው ስለተገኙ ሰዎች አዳዲስ መረጃዎች እየወጡ ነው። በዚህ አደጋ ህይወታቸውን ካጡት መካከል የዩናይትድ ስቴትስ የበረዶ ሸርተቴ ቡድን አባላት ሳይኖሩበት እንዳልቀረም እየተነገረ ይገኛል። አዳዲስ መረጃዎችን ለእናንተ ማጋራታችን እንቀጥላለን። ለአሜሪካ ድምፅ ሀብታሙ ስዩም ነኝ፣ ዋሽንግተን ዲሲ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የሐሙስ ምሽት ስርጭታችንን ነው። ቀደም ሲል የአብይ ርዕስ ዘገባውን ተከታትላችኋል። ወደ ትንታኔ መጽሔቱ እናልፋለን። ዛሬ ጥር 22 ቀን 2017 ዓመተ ምህረት መደበኛ ስብሰባውን ያካሄደው የኢትዮጵያ የህዝብ ተወካዮች ምክር ቤት ተማሪዎች ካፍ መፍቻቸው በተጨማሪ አንድ ያገር ውስጥ ቋንቋ እንዲማሩ የሚያደርግ አዋጅ አጽድቋል። ከፌደራል የስራ ቋንቋዎች መካከለ የሆነ አንድ ተጨማሪ የሀገር ውስጥ ቋንቋ ከ3ኛ ክፍል ጀምሮ እስከ 10ኛ ክፍል እንደሚሰጥ በአዋጁ ተጠቅሷል። አዋጁ ከአማርኛ በተጨማሪ የተመረጡ 4 የፌደራል መንግስት የስራ ቋንቋዎች በህገ መንግስቱ ዕውቅና ከመግኘታቸው በፊት መውጣቱ ጥያቄ የሚያስነሳ መሆኑን የጠቀሱ አንዳንድ የፓርላማ አባላት ስጋታቸውን ገልጸዋል። እስክንድር ፍሬው ነው የተከታተለው።
ዛሬ ጥር 22 ቀን 2017 ዓ.ም ምረት መደበኛ ስብሰባውን ያካሄደው የህዝብ ተወካዮች ምክር ቤት ያጸደቀው የአጠቃላይ ትምህርት አዋጅ ነው። ረቂቅ አዋጁን አስመልክቶ ለምክር ቤቱ አባላት ማብራሪያ የሰጡት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ነገሪ ሌንጮ ያስ መፍቻ ቋንቋ እንደ ትምህርት አይነትና እንደ ማስተማሪያ ቋንቋነት ከቅድመ አንደኛ ደረጃ ጀምሮ እንደሚሰጥ አመልክተዋል። ያስ መፍቻ ቋንቋ እንደ ትምህርት አይነትነት የሚሰጠውና በማስተማሪያ ቋንቋነት የሚቀጥለው እስከ 8ኛ ክፍል እንደሆነ የሚወሰነው ደግሞ በክልሎች መሆኑን ጠቅሰዋል። የእንግሊዝኛ ቋንቋ በማስተማሪያ ቋንቋነት ስራ ላይ መዋል የሚጀምረው ከ8ኛ ክፍል ጀምሮ እንደሆነ የሚወሰኑትም ክልሎች መሆናቸውን አዋጁ ያመለክታል። በአስገዳጅነት ግን ከ9ኛ ክፍል ጀምሮ ተግባራዊ ይደረጋል። የምክር ቤቱን አባላት ይበልጥ ያወያየው ግን ሌሎች ቋንቋዎችን ስለማስተማር በሚል የተቀመጠው የአዋጁ ክፍል ነው። ይህ ክፍል ተማሪዎች ቢያንስ 3 ቋንቋዎችን እንዲማሩ እንደሚደረግና አፈጻጸሙ ክልሎች በሚያወጧቸው ህጎች እንደሚወሰን ያመለክታል። በዚህ መሰረት ከአፍ መፍቻ ቋንቋ ጎን ለጎን ከፌደራል የስራ ቋንቋዎች መካከለ የሆነ አንድ ተጨማሪ የሀገር ውስጥ ቋንቋ ከ3ኛ ክፍል ጀምሮ እስከ 10ኛ ክፍል እንደሚሰጥ ተጠቅሷል። ይህ የአዋጁ ክፍል የሚኒስትሮች ምክር ቤት ከአማርኛ ቋንቋ በተጨማሪ አፋን ኦሮሞ፣ ትግርኛ፣ ሶማሊኛና አፋርኛ የፌደራል የስራ ቋንቋ እንዲሆኑ በ2012 ያስተላለፈውን ውሳኔ መነሻ ያደረገ ነው። ይህንን ተግባራዊ ለማድረግ ህገ መንግስቱ መሻሻል እንዳለበት የጠቀሱ የምክር ቤት አባላት ጥያቄዎችን አንስተዋል። የተቃዋሚ ፓርቲ ተመራጭ አባል ዶክተር አበባው ደሳለው አንዱ ናቸው።
ወደ ቋሚ ኮሚቴ ሲመራ የኢትዮጵያ የፌደራል የስራ ቋንቋ አማርኛ ይላል አንቀጽ 5 እና የምናወጣው ህግ ከህገ መንግስቱ ጋር ይጣረሳል ይወጣ ባለው መሰረት የተወሰነ ለማሻሻል ተሞክሯል። በህገ መንግስቱ ሲደነገግ የሚለው ነው። ነገር ግን አሁንም ከህገ መንግስቱ ጋር መጣረስ አይሆንም ወይ? አንቀጽ 9 በግልጽ እንዳስቀምጠው ህገ መንግስታችን ማንኛውም ህጎች ወይም የባለስልጣን ውሳኔ ከህገ መንግስቱ ጋር የሚጣረስ ከሆነ ተፈጻሚነት አይኖረውም ነው የሚለው። ስለዚህ የማይፈጸም ህግስ መጀመሪያው ነው የምናወጣው ለምንድን ነው?
በጥያቄው ላይ ምላሽ የሰጡት በምክር ቤቱ የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ነገሪ ሌንጮ አዋጁ ከህገ መንግስቱ ጋር በተጣጣመ መንገድ የወጣ መሆኑን በመግለጽ አስረድተዋል።
የፌደራል ስራ ቋንቋዎችን በተመለከተ እንግዲህ አጀንዳው ሲቀርብ ነው የምንነጋገርበት። የእኛ ግን ለህገ መንግስቱ ያለንን ክብር ለማሳየት በመጣው እንዲሁ ዝም ብለን መተው የለብንም። ብዙ ተከራከርንበት፣ ጥያቄዎችም ተነስቶ ይሄ ተግባራዊ መሆን ያለበት ህገ መንግስቱ ሲስተካከልም ሲሻሻልም አላለም። እኛ በህገ መንግስቱ ሲረጋገጥ የሚል ብቻ ነው። ያ ማለት ደግሞ ህገ መንግስቱን ከማክበር አንጻር ነው እንጂ ህገ መንግስቱን የሚቃረን አይደለም። በህገ መንግስቱ ላይ አንቀጽ 5 ላይ ያለው እንደተባለው አማርኛ የፌደራል ስራ ቋንቋ ይሆናል የሚል አለ። ትክክል ነው። አማርኛ ብቻ የሚል ነገር ደግሞ የለም። ለወደፊት ደግሞ ሌሎች ሲጨመሩ የፌደራል ስራ ቋንቋዎች ይሆናሉ የሚል ነው የሚመጣው።
በኢትዮጵያ 4 ተጨማሪ ቋንቋዎችን የስራ ቋንቋ ለማድረግ ያለው እንቅስቃሴ የተሻለ የኢኮኖሚ ትስስር ይፈጥራል ያሉ የፓርላማ አባልም የተመረጡት ቋንቋዎችን በጎረቤት ሀገራት ጭምር የሚነገሩ ቋንቋዎች ናቸው ብለዋል። የአማራ ብሔራዊ ንቅናቄ አብን ተመራጭ የሆኑት ዶክተር ደሳሬ ጫኔ በበኩላቸው የአንድ አገራዊ ቋንቋ አስፈላጊነት በአዋጁ ትኩረት አልተሰጠውም ብለዋል። አስተሳሳሪ የሆነ ቋንቋ አስፈላጊ ነው ሲሉ ማስረድተዋል።
እኔ አማራ ስለሆንኩ አይደለም ይሄን የምናገረው። ግን አንድ መሰረታዊ ቋንቋ ልጆቻችን የሚግባቡበት፣ የሚነጋገሩበት፣ የሚጣሉበት፣ የሚፋቀሩበት ቋንቋ ያስፈልጋቸዋል ብዬ አስባለሁ። ይህን ቋንቋ ቢያንስ ከ3ኛ ክፍል ጀምረ በመደበኛው ትምህርት እስኪያጠናቀቁ እስከ 12ኛ ክፍል ድረስ እንዲሰጥ መደረግ አለበት ብዬ አስባለሁ። በአዋጅም ውስጥ መካተት አለበት ብዬ አስባለሁ።
የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ነገሪ ሌንጮ እየተረጋጋ ያለው አዋጅ የትምህርት ፍራቱን የተመለከተ እንጂ የፌደራል የሥራ ቋንቋን የተመለከተ አይደለም ብለዋል። አዋጁ ውሳኔዎችን ለክልሎች መተውንም ጠቅሰዋል። አጠቃላይ የትምህርት ረቂቅ አዋጅ በሁለት ተቃውሞ በ10 ድምጽ ተአቅቦና በአብላጫ ድምጽ ጸድቋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ተከታዩ ዘገባ ወደ ትግራይ ክልል ስናልፍ ደግሞ ትላንትና ረቡዕ በዶክተር ደብረጽዮን ገብረ ሚካኤል ቡድን የተሾሙ ግለሰብ በታጣቂዎች ተደግፈው በትግራይ ክልል የመቀሌ ኤፍኤም ሬዲዮ ጣቢያ ለመቆጣጠር መሞከራቸውን የጣቢያው ጊዜያዊ ስራ አስኪያጅ ገልጸው ይህ ድርጊት ፈጽመዋል ባሏቸው ግለሰብ ላይ ጣቢያው ክስ መመስረቱን ተናገሩ። ጉዳዩን አስመልክቶ ከመቀሌ ፖሊስ አዛዥ ኮማንደር አንድነት ነገሰ ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት አልተሳካም። ሆኖም የመቀለ ከተማ ፖሊስ መምሪያ በፌስቡክ ገጹ ባወጣው መረጃ ትላንት ረቡዕ ጥር 21 ቀን 2017 ዓ.ም በመቀሌ ኤፍኤም 104.4 የተሾምኩት እኔ ነኝ በሚል የተነሳ ግዚያዊ አለመግባባት ተፈጥሮ እንደነበር ገልጾ ፖሊስ ሁኔታውን ለማረጋጋት በቦታው ተገኝቷል። በዚህም በጉዳዩ ላይ ውይይት ተካሂዷል ብሏል። ወደ ሐላፊነት መምጣት የሚገባኝ እኔ ነኝ የሚል ካለ ጉዳዩን በሕግ እንዲያይም ተነግሯቸዋል ብሏል። ሙልጌታ ጽብሃ ዝርዝር አለው።
በህወሓት አመራሮች መካከል ያለውን የስልጣን ሽኩቻ ተከትሎ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ የተሾሙት አቶ ዘመንፈስ ቅዱስ ፍስሐ የተባሉ ግለሰብ በአምስት ታጣቂዎች በመታገዝ በትግራይ ክልል የመቀለ 104.4 ኤፍኤም ራዲዮ ጣቢያን ለመቆጣጠር ሙከራ እንዳደረጉ የጣቢያው ጊዜያዊ ስራ አስኪያጅ አቶ ሐልፎም ንርአ ለአሜሪካ ድምፅ ገልጸዋል። ትላንት ረቡዕ ጥር 21 ቀን 2017 ዓ.ም ረፋድ ላይ ግለሰቡ በታጣቂዎች ታጅበው ኃላፊነት አስረክብ ብለውኛል ያሉት አቶ ሐልፎም ህጋዊ ሂደት ተከትላችሁ ስላልመጣችሁ የምናስረክበው ኃላፊነት የለም አልኳቸው ሲሉ ምላሽ እንደሰጡ ተናግረዋል።
ካሁን በፊት አንድ ሁለት ጊዜ አስረክቡኝ የሚል ሰው ነበር። ያው ተመድቤያለሁ ነው የሚለው እሱ በማ በዶክተር ረዳይ ማለት ነው። እውነቱም ነው፣ ደብዳቤ ይዟል በሰላልሙዝ የምትባል ማህተምና ፊርማ ማለት ነው። መንግስት ደግሞ በዶክተር ረዳይ በረ የተጻፈው የተሰጠው መምሪያ ማንኛውንም ነገር ተፈጻሚ እንዳይሆን ይህን ተላልፎ የተገኘው ደግሞ በህግ ተጠያቂ ነው የሚለውን ደግሞ ደብዳቤ አለ። ስለዚህ ይሄ ተፈጻሚ እንዳይሆን ብለዋል መንግስት። እሳቸው ደግሞ እኔ ነኝ ህጋዊ፣ እኔ ነኝ መስራት የምችለው፣ እኔ የፈለግኩትን ነገር ወይም ያመንኩበት ነገር መስራት እችላለሁ ነው። የተመደበ ሰው ተቀብለን ነው አሁን ማስተናገድ የምንችለው። ቦርዱ ካልተቀበለው ግን ተፈጻሚነት የለውም ብሎ ፖሊስ ማሳውቋል። ታግዷል። ይህ ሰውዬ ታግዶ እያለ ነው አሁን ከፖሊሶች ምልሻ ታጣቂዎች ይዞ ነው የመጣው። አሁን የትናንቱ ግን መጥተው ምልሻዎች በግልጽ የተናገሩት ነገር ይህን ነገር ለማስፈጸም ነው የመጣ ነው እና እንድታስረክበው ነው ያለች።
ክስተቱን ተከትሎ ለሰዓታት የዘለቀ ውዝግብ ተከስቶ እንደነበር የገለጹት አቶ ሐልፎም ፖሊስ ጥቆማ ስለደረሰው ወደ ጣቢያው በመጓዝ አቶ ሐልፎም፣ አቶ ዘመንፈስ ቅዱስና ጣቢያውን ለመቆጣጠር የመጡት ታጣቂዎች ይዟቸው ወደ ቀዳማዊ ወያነ የፖሊስ ጣቢያ እንደወሰዷቸው ገልጸዋል። ከውይይቱ በኋላ ሁሉም እንደተለቀቁና ጣቢያው ግን በአቶ ዘመንፈስ ቅዱስ ላይ ክስ እንደመሰረተ አቶ ሐልፎም አስረድተዋል።
ሰውየው ገና ሳይመደብ ለሰራተኞች ስብሰባ ደግሞ ደብዳቤ ጽፎ ግድግዳው ላይ ለጥፏል። ሳይረከብ መስሪያ ቤቱ ሳይረከብ ምናምን ሳይረከብ እንዴት ስብሰባ ይጠራል? ክሱን አሁን ይሄ ግርግር በመፍጠርና ይህ መስሪያ ቤቱን ስራ አስኪያጅ በኃይል ለመቆጣጠር ነው የሚለው። ሁለተኛው ደግሞ ከአሁን በፊት በደደቢት ማይክሮ ፋይናንስ አካውንት አለን። አሁን ይሄኛ አካውንት ህጋዊ ፈራሚዎች እያሉ በመቀሌ አስተዳደር ማህተም ሌላ ፈራሚዎች ደግሞ ፋይናንስ ህጋዊ ፋይናንስ አስተዳደር የሌለበት ሌላ ሰው አድርገው የጻፉትም ነገር አለ። በዚህ በሁለቱም ከስተናለኛ
በጉዳዩ ከአቶ ዘመንፈስ ቅዱስ ፍስሐ ምላሽ ለማግኘት ወደ የእጅ ስልካቸው በተደጋጋሚ ደውለን ስብሰባ ላይ መሆናቸው ስለገለጹ የእሳቸው አስተያየት ማካተት አልቻልንም። ጉዳዩ አስመልክቶ ከመቀለ ፖሊስ አዛዥ ኮማንደር አንድነት ለገሰም ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት አልተሳካም። ሆኖም የመቀለ ከተማ ፖሊስ መምሪያ በፌስቡክ ገጹ ባወጣው መረጃ ትላንት ረቡዕ ጥር 21 ቀን 2017 ዓ.ም በመቀለ ኤፍኤም 104.4 የተሾምኩት እኔ ነኝ በሚል የተነሳ ጊዜያዊ አለመግባባት ነበር ብሎ ፖሊስ ሁኔታውን ለማረጋጋት በቦታው ተገኝቷል ሲል አስታውቋል። በዚህም ጉዳዩ ላይ ውይይት ተካሂዷል ያለው ፖሊስ ወደ ኃላፊነት መምጣት የሚገባኝ እኔ ነኝ የሚል አካል ካለም ጉዳዩ በሕግ እንዲያዩት ተነግሯቸዋል ብሏል። ዶክተር ረዳይ በርሀ በዶክተር ደብረጽዮን ገብረ ሚካኤል በሚመራው የህወሓት ክንፍ አቅራቢነት በከተማዋ ምክር ቤት በኩል ለመቀለ ከንቲባነት የተሾሙ ሲሆን በክልሉ ጊዜያዊ አስተዳደር ግን ህገወጥ ከንቲባ ተደርገው ይወሰዳሉ። በጊዜያዊ አስተዳደሩ ፕሬዚደንት ጌታቸው ረዳ በኩል ደግሞ የመቀለ ከተማ ከንቲባ እንዲሆኑ አቶ ብርሃነ ገብረ ኢየሱስ ተሾመዋል። ሆኖም ለሁለት ወራት ያህል የመቀለ ከንቲባ ጽህፈት ቤት ታሽጎና በጸጥታ አካላት እየተጠበቀ ይገኛል። ከተማዋም ያለ ከንቲባ ትገኛለች። ይህ በእንዲህ እንዳለ የትግራይ ክልል ወታደራዊ አመራሮች በዶክተር ደብረጽዮን ገብረ ሚካኤል ለሚመራው የህወሓት ክንፍ እንደሚደግፉ መግለጻቸው ተከትሎ ጦርነት እንዳይነሳ በመስጋት ሰዎች የምግብ ሸቀጦች እየገዙ በመሆናቸው የሸቀጦች ዋጋ በመቀለ ከተማ እየጨመረ እንዳለ ከሻጮችና ገዢዎች አረጋግጠናል። በዚህም መሰረት የነጭ ጤፍ ዋጋ እስከ 12 ሺህ ብር ባለፈው ሳምንት ሲሸጥ የነበረው ለኩንታል ወደ 13 ሺህ ማደጉና 5 ሊትር ዘይት 1250 ብር ይሸጥ የነበረው ደግሞ 1400 ብር እንደደረሰ ገልጸዋል። ሌላ ደግሞ ባለፈው የሁለት ዓመታት ጦርነት በትግራይ ክልል ባንኮች ስራ አቁመው እንደነበረ ይታወሳል። በዚህም ስጋት ሰዎች ከባንኮች ብር እያወጡ ናቸው። ከኢትዮጵያ ንግድ ባንክ መቀለ ዲስትሪክት በሶስት ቀናት ውስጥ ከግማሽ ቢሊዮን ብር በላይ ደንበኞች በጥሬ ገንዘብ ብር እንዳወጡ የባንኩ ምንጮች ለአሜሪካ ድምፅ ተናግረዋል። ከወታደራዊ አመራሮቹ መግለጫ በኋላ በመጀመሪያው ቀን 180 ሚሊዮን ብር፣ ባለፈው ሰኞ 240 ሚሊዮን ብር፣ ከትላንት በስቲያ ማክሰኞ ደግሞ 140 ሚሊዮን ብር ወጪ ተደርጓል። ከማክሰኞ ወዲህ ውጥረቱ እየረገበ በመሆኑ የሚወጣው ብርም ቀንሷል ሲል ምንጩ አስታውቋል። ለአሜሪካ ድምፅ ሙልጌታ ጽባህም መቀለም።
ትላንት ምሽት በዋሽንግተን ዲሲ ወደ ደረሰው የአውሮፕላን ግጭት አደጋ ስንመለስ 60 ተጓዦችንና 4 የበረራ ባልደረቦችን ይዞ ይጓዝ የነበረው የአሜሪካን አየር መንገድ ንስር በረራ ቁጥር 5342 አውሮፕላን 3 ሰዎችን ከጫነ ወታደራዊ ሄሊኮፕተር ጋር ተጋጭቶ የበረዶ ግግር በሰራው የፖቶማክ ወንዝ ውስጥ በመውደቁ የ67 ሰዎች ሕይወት አልፏል። በዚህ ዙሪያ የተለያዩ የዜና አውታሮች የተጠናቀረውን ዘገባ ኤደን ገረመው ታቀርበዋለች።
60 ተጓዦችና 4 የበረራ ባልደረቦችን ይዞ ከዊቺታ ካንሳስ ወደ ዋሽንግተን ዲሲ ይጓዝ የነበረ የአሜሪካ አየር መንገድ የህዝብ ማጓጓዣ አውሮፕላንና 3 ሰዎችን የጫነው ጥቁሩ ጭልፊት ተብሎ የሚጠራ የጦር ሄሊኮፕተር ትላንት ረቡዕ ምሽት ዋሽንግተን ዲሲ አቅራቢያ በሚገኘው የሬጋን ዋሽንግተን ብሔራዊ አየር መንገድ አካባቢ ከምሽቱ 3 ሰዓት ላይ ተጋጭተው ፖቶማክ ወንዝ ተብሎ በሚታወቀው ግዛቶችን የሚያቋርጠው ግዙፍ ወንዝ ውስጥ ወድቀዋል። ሁኔታውን ከመኖሪያ ቤቱ ሆኖ የተከታተለው የ38 ዓመቱ የአይን ማኝ አብዲ እስማኤል ለሮይተርስ የማይታመንና አሰቃቂ ሲል ገልጾታል።
አስፈሪ፣ የማይታመን፣ አስደንጋጭ ነው። በዲሲና አካባቢ ስላለው የአውሮፕላን አደጋ ለማሰብ ብቻ በአቪዬሽን ረገድ በጣም ስራ የሚበዛበት አካባቢ ነው። በዚህ አካባቢ 3 ዋና ዋና አውሮፕላን ማረፊያዎች አሉን። ዲሲ፣ ዋሽንግተን ሬገን ብሔራዊ አውሮፕላን ማረፊያ፣ ዳላስ አውሮፕላን ማረፊያና የባልቲሞር አየር ማረፊያ። ሁሉም እርስ በርሳቸው በ40 ደቂቃ መንገድ ውስጥ ናቸው። ስለዚህ ያ ራዳሮች የአየር ትራፊክ ተቆጣጣሪው ምን ያህል ስራ እንደሚበዛባቸው እንዲገነዘቡ ይረዳቸዋል። እናም ለስተት ምንም ቦታ የለም።
አብዲ ከምሽቱ 2:50 አካባቢ አደጋው መድረሱንና ከቤቱ መስኮት ሆኖ መመልከት መቻሉን ይናገራል።
ሁሉም ነገር የሆነው ከቀኑ 8:50 አካባቢ ነው። በዋሽንግተን ዲሲ ሰዓት አቆጣጠር ረቡዕ ምሽት ከምሽቱ 2:30 ነበር። በጣም የሚጮህ ድምፅ የሰማሁት ለመተኛት እየተዘጋጀው ነበረ። በጣም ያልተለመደ ድምፅ ነበር። የተለየ ነበረ። ልክ በፊልም ላይ በጦርነት ቀጠና ውስጥ የምትሰማው አይነት ሁኔታ ነው። ስለዚህ ትኩረቴን ሳበው። ስለዚህም በመስኮት ብቅ ብዬ ወደ ሰማይ ተመለከትኩ። እናም በዚያን ጊዜ የማየው ከሬገን አየር ማረፊያ በስተደቡብ በኩል ጭስ ብቻ ነው። ከዛ ቪዲዮዎችን መቅረጽ ጀመርኩ። ምክንያቱም እንደ 5-10 ደቂቃዎች ያሉ አንዳንድ እንቅስቃሴዎች ማየት ስለጀመርኩ ነው።
በክረምቱ ምክንያት እጅግ ቀዝቃዛ የሆነውና በዋሽንግተን ዲሲ የሚያልፈው የፖቶማክ ወንዝ የበረዶ ግግር ያዘ ሲሆን ከዜሮ ዲግሪ በታች በሆነው ውሃ ውስጥ በህይወት ለመቆየት የሚችሉ ሰዎች ቁጥር አነስተኛ እንደሚሆን ሲገመት ቆይቷል። ዛሬ ኩለቀን ላይ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የተረፈ ሰው አለመኖሩን በመግለጽ ለቤተሰቦች መጽናናትን ተመኝተዋል። ሮበርት ኢሶም የአሜሪካ አየር መንገድ ዋና ስራ አስፈጻሚ ናቸው።
አሁን ላይ ገና እንጭት ቢሆንም ልነግራችሁ የምችለው ነገር የአሜሪካ አየር መንገድ ንስር በረራ ቁጥር 5342 በፒኤስኤ አየር መንገድ የነበረው አውሮፕላን ከዊችታ ካንሳስ ወደ ሬገን አየር ማረፊያ ይጓዝ በነበረበት ወቅት ከምሽቱ 3 ሰዓት ላይ አደጋ እንደደረሰበት ነው።
ዋና ስራ አስፈጻሚው አያይዘውም አየር መንገዱ በተጓዦቹና በበረራ ባልደረቦቹ ህልፈት የተሰማውን ጥልቅ ሐዘን የገለጹ ሲሆን የብሔራዊ የጉዞ ደህንነት ምርመራዎች እንደተጀመሩም ገልጸዋል። ይህ ዘገባ እስከተጠናቀረበት ድረስ የ28 ሰዎች አስክሬን የተገኘ ሲሆን አሰሳው አሁንም ቀጥሏል። የአውሮፕላኑ አካል 3 ቦታ ተከፍሎ መገኘቱንም ዋና ስራ አስፈጻሚው አክለው ተናግሯል። ፕሬዝዳንት ዶናልድ ትራምፕ ዛሬ እኩለ ቀን ላይ ባደረጉት ንግግር ከሳቸው በፊት የነበሩትን ፕሬዝዳንት ባራክ ኦባማና ጆ ባይደን ከአየር ማረፊያው ጋር ተያይዘው በሚነሱ ተግዳሮቶች ተገቢ መመሪያ ባለማስተላለፍ እንዲሁም እውቀት ላይ የተመሰረተ ቅጥር ባለማድረግ ወንጅለዋል። ከተለያዩ የዜና አውታሮች ለተጠናቀሩ ዘገባ ኤደን ገረመው ከአሜሪካ ድምጽ ዋሽንግተን ዲሲ።
እያዳመጣችሁ ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው። እያስተናገድኳችሁ ያለሁት ስመኝሽ የቆየ ነኝ። በቅንብሩ ብርሃን ኃይሉ ከስቱዲዮ አብራን እያመሸች ነው። አሁን የምሽቱን የመጀመሪያ አጋማሽ ዝግጅቶቻችንን አጠናቀን ወደ ሁለተኛው አጋማሽ የምንሻገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ መሰናዷችን ሁለት የበጎ ምግባር ሰራተኞችን ያስተዋውቀናል። ከ20 ዓመት በፊት በአማራ ክልል ባህር ዳር ከተማ ውስጥ የተመሰረተው ግሬስ ፋውንዴሽን ማዕከል አሳዳጊ አልባ ሆነው ተጥለው የተገኙ ጨቅላ ህጻናትን ሰብስቦ በማሳደግና የቀን ስራ እየሰሩ ኑሯቸውን የሚገፉ እናቶች ልጆቻቸውን በመያዝ አገልግሎት ሲሰጥ ቆይቷል። የዚህ ተቋም መስራች አሜሪካዊቷ ሜርሲ ኤሪክሰን ስትሆን ምህረት በሚለው የኢትዮጵያዊ ስሟ ትታወቃለች። በዚህ ተቋም ስራው አማካኝነት ከተዋወቀችው የትዳር አጋሯ ሰፊ ነው ብርሃን ጋር በመሆን በገነቡት አንደኛና ሁለተኛ ደረጃ ትምህርት ቤቶችም ከ800 በላይ ልጆችን ተቀብለው እያስተማሩ ሲሆን ዋሽንግተን ዲሲን በጎበኙበት ወቅት በስቱዲዮ ጋብዘን አነጋግረናቸዋል። ስለ አመሰራረቱ ከሚያስረዱበት ይጀምራል።
በፊት ፕሮጀክቱ ተጀምሮ ነበረ፣ ስራም ጀምሮ ነበር።
እሷ
ጀምራው ነበረ።
እኔ ሁልጊዜ ብዙ ልጆች ፈልጋለሁ እና ስለዚህ የመጀመሪ ሶስት ልጆች መጣ ከየኔ እና ከዛ በኋላ አንድ ሌላ ግን ከየሶስት መጀመሪ ሁሉ ነገር አይጫለው የፍቅር ከልጆች ፍቅር የእውነት ፍቅር የእውነት ኑትሪሽን ምግብ ቤተሰብ የትልቅ ቤተሰብ እና ከዛ በኋላ እኔ ሀሳብ በዛ ሰዓት ጸል ነበር እግዚአብሔር ይሄ ሀሳብ ከአንተ ጋር ከአንተ መጣ ሰዎች ያስፈልጋል ከይኔ ጋር አብረው ከይኔ ጋር እንጀምር አለን። ከዛ በኋላ አምስት ልጆች በዛ ሰዓት እናት አባት ይሄ ልጆች የሉም፣ ግን ከትንሽ ጊዜ በኋላ እናት መጣ ነርሱ እናት እና ከዛ በኋላ ሁል ጊዜ የጸሎት የልጆች ከአብረው ከቤተሰብ ይቆያል። ግን ምን ያስፈልጋል? እርዳት ምን እርዳት ያስፈልጋል
የሚለውን ነው። ከእናት ከአባታቸው ጋር ሆኖ እርዳታ እንዲያገኙ ማድረግ ላይ ነው ያተኮርሹ ማለት ነው። ሰፊ ነው ወደ አንተ ልምጣና እነዚህ ልጆች እንግዲህ በማቆያው ውስጥ እናት አባት የሌላቸው እንዲያድጉ ይደረጋል። ወላጅ ያላቸው ደግሞ እሷ እንዳለችው ከወላጆቻቸው ጋር ሆኖ እንዴት ይረዳሉ የሚለውን ነው በግሬስ ማዕከል ውስጥ እርዳታ የሚያገኙት እና እስኪ ሂደቱ ምን ይመስላል? ለምሳሌ ወላጅ አልባ የሆኑት ሕጻናት ምን ያክል ነው በተቋሙ ውስጥ የሚቆዩት? ምን አይነት ድጋፍ ነው የሚያገኙት? ወላጅ እንዲያገኙስ የምታደርጉት እንዴት ነው?
ድርጅቱ ብዙ አገልግሎቶችን ይሰጣል። የሚሰጣቸው አገልግሎቶች ውስጥ ደይ ኬር አለ፣ ቴምፖራሪ ኬር አለ፣ ከዛ ፋስተር ኬር አለ፣ ሪዩኒፊኬሽን የሚባል ፕሮግራም አለ። ቤተሰቦችን ፈልገን መልሰን እናቀላቅላለን። እንደገና ደግሞ የአገር ውስጥ ቤተሰብ አዲስ ቤተሰብ ጉድፈቻ የሚባለው እሱን ወላጆችን ፈልገን ልጆችን እንመልሳለን። እና ማንም ሰው ወደዛ ድርጅት ሲመጣ ይህንን አገልግሎት አንሰጥም አይባልም። ምክንያቱም ያ ሰው እግዚአብሔር ደጅ ላይ እንደቆመ ነው እሷ የምታየው። እና ምንም ችግር ይሁን ምንም እርዳታ ሰው ያስፈልገው፣ ምክርም ሊሆን ይችላል፣ ምግብም ሊሆን ይችላል፣ ልብስም ሊሆን ይችላል፣ ውሃም ሊሆን ይችላል። የስሞል ቢዝነስ ፕሮግራም አለን፣ ስልጠናም ሊሆን ይችላል። እና ማንም ሰው ይምጣ እንቀበላለን።
ስለዚህ አድገው ትልቅ ሆነው ታያቸዋላችሁ።
የኮሌጅ ተማሪዎች አሉ፣ አሁን ተመልሰው ግራጁዌት አድርገው እኛ ጋር እዛ ድርጅቱ በነፃ የሚያገለግሉ አሉ፣ የሚያስተምሩ አሉ፣ እየተመላለሱ በሕክምናም ሆነ በተመረቁበት ሙያ ድርጅቱን ተመልሰው ያገለግላሉ። በክረምት በተለይ በነፃ ትምህርት አለ።
ምህረት ኤሪክሰን፣ ኢትዮጵያዊ አይደለሽም፣ አሜሪካዊት ነሽ። እንዴት ወደ ኢትዮጵያ ሄድሽ እና ይሄንን ተቋም ልትመሰርች ይቻልሽ?
ስለዚህ የመጀመሪያ ጊዜ እኔ እድሜ 17 ዓመት በዛ ሰዓት እና እንደገና የእግዚአብሔር ድምፅ ከእኔ የመጣ እንደዚህ ከአሜሪካ ወደ ውጭ ነው እና
ኢትዮጵያን እንዴት መረጥሽ?
ኢትዮጵያ እኔ ሀሳብ በአፍሪካ ፈልጋለሁ እና ይሄ ኦርጋናይዜሽን ድርጅት በዛ ሰዓት ከነሱ ኢትዮጵያ ሄጃለሁ እና በዛ ሰዓት ፊዲንግ ፕሮግራም አለ፣ እነሱ ትምህርት አለ ምናምን። ከባድ ጊዜ ምክንያቱም በጣም ብዙ ሰው ምግብ የለም
ነበር በሰዓቱ። አንቺ ሄድሽበት ሰዓት?
አዎ፣ መጀመሪያ ሰዓት። ስለዚህ ከዛ በኋላ ወደ እኔ ሌላ ቦታ በአፍሪካ ሄጃለሁ። ከአምስት ዓመት በኋላ እንደገና ኢትዮጵያ ወደ ኢትዮጵያ እና እግዚአብሔር ድምፅ በጣም ተንካረ ነው። ይሄ እዚህ አንቺ ቤት ነው፣ እዚህ አንቺ ስራ።
በስራው ውስጥ ነው የተዋወቃችሁት? ስራውን ያገናኛችሁ? ስለዚህ የተደጋገፋችሁ ነው የምትሰሩት። ስለዚህ በዚህ መልኩ ምን ያክል ልጆች ረድታችኋል? ምን ያክል ልጆችን ለትልቅ ደረጃ አብቅታችኋል?
በጣም ብዙ ናቸው። በቁጥር በአመት ካልሆነ በስተቀር እስካሁን ድረስ ያለው አይታወቅም። ግን ለእኛ የሰው ህይወት ማትረፍ ትልቅ ነው፣ ትልቅ ደረጃ። ቤተሰብ ለሌላቸው ቤተሰብ መሆን ነው ትልቅ ደረጃ። እኛ በአመት ሁለት ጊዜ የምንሰጠው ስልጠና አለ፣ የህፃናት እንክብካቤ ትምህርት እና ቻይልድ ኬር ከሌላ ሀገርም እያስመጣን እና ባለስሳሳት በባህር ዳር ያሉ የግል ትምህርት ቤቶች ምናልባት ኬጂ አካባቢ ያሉ መምህራን በሙሉ የኛ ግራጁዌቶች ናቸው ማለት ነው። እና በጣም የምንሰጠው ምንም ችግር ካለ እና እግዚአብሔር ፈቃድ ከሆነ እና ጊዜውን ከሰጠን የኛ ችግር አይደለም ብለን አንተውም።
እንግዲህ 20 ዓመት ረጅም ጊዜ ነው። ለ20 ዓመት ነው ይሄንን አገልግሎት ሲሰጥ የነበረው እና ከማህበረሰቡ ከባህር ዳር ነዋሪ እናቶች ምን ይሉሻል?
ስለዚህ ሁልጊዜ አዲስ ሰው መጣ፣ እኔ ሀሳብ ይሄ ሰው ከእግዚአብሔር ነው። This is God's child የእግዚአብሔር ልጅ እና ትንሽ እርዳት ቀስ በቀስ ምናባት ህፃን መጣ። ህፃን አባት እናት የለም። ይሄ ህፃን ወተት ያስፈልጋል፣ ብዙ ነገር ያስፈልጋል፣ ፍቅር ያስፈልጋል። ግን ሌላ ጊዜ ትልቅ ሰው መጣ 25 ዓመት ምናባት ነርሱ አባት እናት የለም ግን ልጅ አይደለም ስለዚህ እንዴት እርዳት ነው ምናባት ነርሲንግ ስኩል አስፈልጋል ወይም ሌላ ነገር ነው
ሰፊ ነው እንግዲህ እናንተ የራሳችሁ ልጆች አሏችሁ 12 ልጆች አሏችሁ ተጨማሪ የምታሳድጓቸውና ምን ያክል ፈታኝ ነው ከራሳችሁ ልጆች ከኑሯችሁ ጋራ እና ከማህበረሰቡ ውስጥ የምታገኙት መላሽ ምን ይመስላል
ልጅ ማሳደግ ከባድ ነው ተብሎ ስለተወራ ነው እንጂ ከባድ አይደለም ተብሎ ቢወራ ኑሮ ይሄን ያህልም ሰው አይፈራውም ነበር እና የተነገረን ነገር የሚነገረን ነገር ነው ከባድ ያስመስለው እንጂ ልጅ ማሳደግ ከባድ አይደለም
አልከበዳቸውም
ምንም አይከብድም አው
ልጆችሽ ደስተኛ ናቸው
አው ደስተኛ
ናቸው
ያግዛሉ እግዚአብሔር ስጦታ
እግዚአብሔር
በረከት
ያግዛሉ በእናንተ በምትሰሩት አብራዋችሁ ልጆችሽ
አው ሁልጊዜ አብረው ከነን ሂዳልን ልጆች አሁን አንዳንድ ልጅ ትልቅ ነው አው የመጀመሪ ልጅ አሁን 23 ዓመት እና እሷ ባላላት ልጅ አላት ግን የትንሽ ልጆች አሁን የትንሿ ወደ አንድ ዓመት ከሁለት ሳምንት በኋላ ስለዚህ ሁሉ የትንሾች ሁሉ ከየኔ ቤት ውስጥ አሁን ስምንት ልጆች አለን አንድ ላይ ወደ ኢትዮጵያ እንደገና አሜሪካ ከበት ሰብ ነው አንድ ቤት
የተወሰኑት አሜሪካ ናቸው የተወሰኑት ኢትዮጵያ ናቸው ስምንቱ የራስሽ ልጆች ሌሎቹ በጉዲፈቻ የምታሳድጓቸው ናቸው
ግን ሁሉ የኔ
ሁሉ የራስሽ ልጆች ናቸው ትክክል
ከእግዚአብሔር ሁሉ ከእግዚአብሔር ነው
በትክክል እንግዲህ በባህር ዳር ከተማ ነው ይሄ ግሬስ ተቋም የሚገኘው ማዕከሉም የሚሰራውና ለማስፋትም በአማራ ክልል ውስጥ እቅድ አላችሁ ግን ደግሞ በአማራ ክልል ውስጥ የሚታይ ደግሞ ግጭት አለ መፈናቀሎች አሉ በልካታ ጻናትም ወላጅ አልባ ሆነዋልና ይሄ ምናልባት እንድታሰፉ ተቋሙን ምክንያት ሆናችኋል ያለው ተግዳሮት ምን ይመስላል ከዛ ጋር ተያይዞ
የኛ በክልሉ የማስፋት ፕሮግራም የነበረን በፊት ነው የቆየ ነውና በግጭቱ የተነሳ የሚደርሱ በተለይ ህፃናትና ሴቶች ላይ አርጋው ያለ ችግሮች ይኖራሉ ቁጥሩም ይጨምራል እና ግን ለማስፋት ምክንያት ይሆነን የምን እንደዚህ አይነት አገልግሎቶች ብዙ መስፋት አለባቸው ልጆቹ ያንን የሚገባቸው በልጅነት የሚገባቸው ነገር ትምህርት ህክምና መመገብ መልበስ ያንን ማግኘት ያለባቸውን ሳያገኙ ማለፍ የለባቸው እና አሁን ደብረ ማርቆስ እዛ ገብተናል ለገና የገና ስጦታ ጀምረናል ማዕከሉን ግንባታ ላይ ነን እንግዲህ ሶሻል ውሃም የውሃ አገልግሎትም እንሰጣለን ባህር ዳር የውሃ ችግር አለ እና እሱን ችግር ለመቅረፍ ምን እናርግ ተብሎ የውሃ ጉድጓድ ቆፍረን በነጻ ማንኛውም ባህር ዳር ከተማ ያለ ሰው የማያውቅም በዚህ አጋጣሚ የውሃ ችግር ሲኖር ግሬስ ሴንተር ግሬስ ማዕከል ለእናቶችና ለወላጆቻቸው ለህፃናትና ለወላጆቻቸው ሂደው ውሃ በነጻ መውሰድ ይችላሉ።
እስኪ እንደምን አልባት በአጠቃላይ እንግዲህ አሁን እንዳልከው ተቋም ሁለተኛ ተቋም ደብረ ማርቆስም ላይ የከፈታችሁ ነው የአንደኛና ሁለተኛ ደረጃ ትምህርት ቤት ተቋማትም ገንብታችሁ ስራ ጀምራችኋልና የወደፊት አላማችሁ ምንድነው? ግሬስ ምን ደርሶ ማየት ትፈልጋላችሁ? ካንተ ልጀምርና ወደሷ መጣ።
ግሬስ የሰው ልጆች ፍላጎት የሰው ልጅ መሆን የሚፈልጉት ነገር በተፈጥሯዊ ሁኔታ ሲወሰን ማየት አይፈልግም እና ልጆችን ከየቀን ከተወለደ ህፃን ጀምሮ እስከ ዩኒቨርሲቲ ድረስ ከዛም ስራ እስኪዝ ድረስ ነውና አሁን የግንባታዎች ግንብተን ትምህርት ቤት ራሳችን ትምህርት ቤት አለን በውጭም የኛ አሁን እስከ 7ኛ ክፍል ነው ከዛ በላይ ያሉት የግል ትምህርት ቤቶች ነው እየከፈልን እናስተምረው ግሬስ ደርሶ ምናየው ከሃይ ስኩል አሁን እስከ 7 አለ ከዛ እስከ 12 ከዛ በኋላ የራሱ የቴክኒክና ሙያና ዩኒቨርሲቲ እንዲኖረውና እዛ እንዲደርስ ከዛም በኋላ የቴክኒክና ሙያው የራሱ ልጆቹ ራሳቸው አካባቢያቸውን ሲገነቡ አካባቢያቸውን ራሳቸውን ሲለውጡ ሌላ ሰው ሲያስተምሩ ማየት ነው የምንፈልገው።
በጣም ደስ ይላል። አንቺስ ግሬስ የት ደርሶ ማየት ትፈልጋለሽ?
You know, grace yexavier derijit no. Enna eza sawoch derijit ye staffoch ye beneficiaryoch nesuno. Selezi ba yexavier menged ulgze enidalen.
በጣም ነው የማመሰግነው ሰፊናው ብርሃን ምህረት ወይ ሜርሲ ኤሪክሰን የግሬስ በጓድራጎት ተቋም መስራቾች ባለፈው 20 አመት ውስጥ የወላጅ አልባ ህፃናትንና ዝቅተኛ ገቢ ያላቸውን እናቶች በማገዝ በባህር ዳር ከተማ እንዲሁም በሌሎች አካባቢዎች እያደረጋችሁ ያላችሁትን እንቅስቃሴ አስመልክቶ በስቱዲዮአችን ተገኝታችሁ ለተመልካቾቻችን ለአድማጮቻችን መግለጫ ስለሰጣችሁ እጅግ አድርጌ አመሰግናለሁ።
አሁንም ሌላ እንግዳለን። ተከታዩ እንግዳችን ደግሞ ይነገር ጌታቸው ይባላል። ይነገር ጌታቸው ትዝታን በዜማ የተሰኘ በቀደሙት የሙዚቃ ስራዎች ላይ ያተኮሩ ዝግጅቶች በኢትዮጵያ ብሮድካስቲንግ ኮርፖሬሽን ኤፍኤም አዲስ 97.1 በሚቀርብበት የሬዲዮ ፕሮግራም ላይ አዘጋጅ ሆኖ ሰርቷል። ይኸው ቆየት ያሉ የኢትዮጵያ ሙዚቃዎች ጋር እንዲተዋወቅ እድሉን እንደፈጠረለት የሚገልጸው ይነገር በዚህም ታሪኩን እንዲያጠናና በመጽሐፍ ከትቦ ለአንባቢያን ለማድረስ እንዲተጋ እንዳደረገው ይናገራል። በ2013 ዓ.ም ተመረተ በውቁ የሙዚቃ አቀናባሪ ኤልያስ መልካ ዜና ህይወትና ስራዎች ላይ ባተኮረውና የከተማው መናኝ በተሰኘው የመጀመሪያ መጽሐፉ ነበር ከአንባቢያን ጋር የተዋወቀው። መጽሐፉ በቁጥር አነስተኛ ናቸው የሚላቸው በኢትዮጵያ ሙዚቃ ላይ አሻራቸውን ማሳረፍ ከቻሉት የሙዚቃ ባለሙያዎች ውስጥ ነፍስ ሄር ኤልያስ መልካ አንዱ እንደነበር የሚያወሳል። ጸሐፊውን ነገር ከሁለት አመት በኋላም ሚያዝያ 22/2015 ዓ.ም በኢትዮጵያ የሙዚቃ ታሪክ ላይ ያተኮረውን ጠመንጃና ሙዚቃ የተሰኘ መጽሐፍም አሳትሟል። ይህ ነገር ቆይታ ያደረገው ካስማማው የነው ጋር ነው።
ነገር ጌታቸው በዚህ ቃለ መጠይቅ ከአሜሪካ ድምጽ ጋር አሳብን ለመለዋወጥ ስለፈቀድክ በጣም አመሰግናለሁ። እስኪ ራስን አስተዋውቅልን።
እሺ አመሰግናለሁ። ጊዜያችሁ ውስጥ ጋዜጠኛ ነበርኩኝ በኢትዮጵያ ብሮድካስቲንግ ኮርፖሬሽን ኤፍኤም አዲስ 97.1 የሚባላል እዚሁ አዲስ አበባ ላይ ስርጭቱን ያደረገና በሌሎችም አካባቢዎች እዛ ለአምስት አመት ያህል ሰርቻለሁ። በተለይ ሙዚቃ ሰፖርት ፕሮግራሞች ነው። ከዛ በኋላም እንደዚሁ በግል የሬዲዮ ጣቢያዎች ላይ ቆይታ አደርግ ነበረ። ከዛ ጋዜጦችም ላይ እንደዚሁ አምደኛ በመሆን የተለያዩ ጽሁፎችን በማህበራዊ በፖለቲካዊ ና ታሪክ ቀመር ጽሁፎችን በሀገሪቱ በሚነበቡ ጋዜጦች ላይ በተለያዩ አጋጣሚዎች ጽፍ ነበር። ከዛ ወደ መጽሐፉ ወይም ወደ ድርሰቱ ዓለም መጥቼ ደግሞ ሁለት መጽሐፍትን አሳትም ያለው የመጀመሪያው በ2013 ለንባብ የበቃው የኤልያስ መልካን ህይወትና ስራዎች የሚተነትነው ወይም የሚዳስሰው የከተማው መናኝ የተሰኘው ስራ ነው። ከዛ በኋላ እንደገና ሁለተኛ ስራዬንም አስከትዬ ጠመንጃና ሙዚቃ የተሰኘ የኢትዮጵያን ሙዚቃ ታሪክ ሚዳስስ መጽሐፍም እንደዚሁ ለንባብ አብቅቻለሁ። ከነዚህ ስራዎች ባለፈ በቡድን ሪሰርቾች፣ በግል ሪሰርች ጥናትና ምርምሮች አዲስ አበባ ዩኒቨርሲቲ፣ ኢትዮጵያ ሳይንስ አካዳሚ እና መሰል ቦታዎች ላይም የተለያዩ ጥናታዊ ጽሁፎችን አቀርባለሁ። አርቶት ስራዎችም እንደዚሁ ከተለያዩ ታዋቂ ጸሐፊያን ጋር በመሆን ሰርተን ለንባብ አቅርበናል።
በኢትዮጵያ ሙዚቃ ላይ ያተኮሩት ቀደም ሲል የጠቀስካቸው ሁለት መጽሐፍት ለአንባቢያን ደረስካቸውን በተመለከተ በኋላ ላይ ስለ ይዘቶቹ የምንመለስበት ይሆናል። አሁን ግን ቅድም አንስተው ነበረ በተለይ ኤፍኤም አዲስ 97.1 ላይ የነበረን ቆይታ በእርግጥ በዛን ወቅት ለአድማጮችንም ግልጽ ለማድረግ ከኔ ጋር ባልደረባ ሆነን የሰራንበት አጋጣሚ ነበረ። ምናልባት እሱ አጋጣሚ ወደ ሙዚቃ ስራዎች እንድታዘነብል ፍላጎቱ እንዲያደርብህ አድርጓል ማለት እንችላለን ወይስ ምንድን ነው ወደ ሙዚቃ ስራዎች እንድትገባ ፍላጎት ያሳደረብህ?
በእርግጥ አንዱና ትልቁ ገፊ ምክንያት ቀደም ብለህ ጠቀስከው በኤፍኤም አዲስ 97.1 ትዝታን በዜማ የሚባል ፕሮግራም ነበር። እዛ ላይ የኢትዮጵያ ሙዚቃ ታሪክን የተመለከቱ ነገሮችን ለማቅረብ ሞክር ነበር። ይሄ ተቋም ደግሞ በሀገሪቱ ትልቁ የኢትዮጵያ ሙዚቃ አርካይቭ ያለበት ተቋም በመሆኑ ብዙ መረጃዎችን የማግኘት ብዙ ቃለ መጠይቆችን የቀደም ድምፃውያንን የመስማት እድል ስለነበር እነዛን ታሪካዊ ጉዳዮችና ታሪካዊ ቃለ መጠይቆች ለምንድን ነው በሌላ መንገድ ለአንባቢ ማድረስ ማይቻለው የሚል አንድ ጥያቄ ነበር። ሌሎች ምክንያቶችም አሉ። ለምሳሌ ከውጭ ድርጅቶች ጋር ከጀርመን ፕሮጀክት ጋር የኢትዮጵያ ሙዚቃ ዲስኮግራፊ የኢትዮጵያ ሙዚቃ መረጃዎችን ያለመን ስራ ለመስራት ሙከራ ነበር እና እዛ ፕሮጀክትም ውስጥ ነበርኩ። እነዛ ነገሮች ይበልጥ ሙዚቃን በሌላ መንገድ እንዳስበውና ሙዚቃ ላይ መጻፍ ተገቢ እንደሆነ የሀገሩን ታሪክ በፖለቲካ በኢኮኖሚ ብቻ ሳይሆን ሙዚቃ ራሱ እንደቻለ ማሰቢያ መንገድ ስለሆነ ማህበራዊ ታሪክን ለማወቅ በዛ በኩል ይቻላል የሚልን አስተሳሰብ እንድረዳና የተወሰነ የሚችለውን ያህል እንድሞክር ገፊ ምክንያትን አግኝቻለሁ ብያለሁ።
የታዋቂው የሙዚቃ አቀናባሪ ኤልያስ መልካ የወት ታሪክን የሰነድክበት የከተማው መና የመጽሐፍ ከአንባቢያን ጋር ያስተዋውቅ ይመስለኛል። እስኪ ስለ እሱ ንገረን።
አዎ፣ የከተማው መና ቀደም ብዬ እንደጠቀስኩ 2013 ላይ ለንባብ የበቃ መጽሐፍ ነው። እዚህ መጽሐፍ ውስጥ በኢትዮጵያ ሙዚቃ ታሪክ ውስጥ በተለይ በቅንብር እንደው ግዙፍ አሻራቸውን አኑረዋል የሚባሉ ባለፉት 60 ዓመታት 5 ወይም 6 አቀናባሪዎች ናቸው። ቁጥሩ ላይ የሙዚቃ ባለሙያዎች ክርክር ስላላቸው ነው። ከነዛ ውስጥ ኤልያስ መልካ አንዱ ነው። ኤልያስ አቀናባሪ ብቻ ሳይሆን ግጥምም ይጽፋል፣ ዜማ ደራሲ ነው። በጣም የታወቀ ጊታር ተጫዋች ነው። ግሩም የሆኑ ሙዚቃዎችን ደግሞ ፕሮዲውስ አድርጓል። እንደዚህ አይነት ሰዎች በሙዚቃችን ውስጥ እንደ ብርቅ የሚታዩ ናቸው፣ ብዙ የተለመዱ አይደሉም። ስለዚህ መጀመሪያ ራሱን የኤልያስን ሀሳቦች እንደ ማሰቢያ አድርጎ ዘመኑን የእሱን ያለፈበትን ህይወት ውደት ይብዛ የሚነስም የራሱ ነገር ያለው መሆኑ እንደተጠበቀ ሆኖ የምንጋራቸው ደግሞ በዛ ዘመን ውስጥ በመኖራችን የእኛ ዘመን ሰው በመሆኑ የእኛን ትውልድ የሚገልጽ ሰው እንደመሆኑ መጠን እሱን ማሰቢያ አድርጎ ዘመኑን ለመተንተን ዘመኑን ለመረዳት ሙከራ ማድረግ ያስፈልጋል የሚል እምነት ነበር። ስለዚህ ከስራዎቹ የተነሳ ኤልያስ የጻፋቸው ግጥሞች ውስጥ ኤልያስ የሰራቸው ስራዎች ውስጥ ዘመናችን እንዴት ተገለጸ፣ ዘመኑ ምን ይመስል ነበር የሚለውን ነገር ለማንሳት ሞክሬያለሁ። ከዛ ባለፈ እንግዲህ ኤልያስ ደግሞ እንደ አንድ የሙዚቃ ሰው የተገለጠ የሚታወቅ ሰው አልነበረም። ብዙ የስቱዲዮ ሰው ስለሆነ ግዙፍ ማንነት ያለውን ብዙ መልክ ያለውን ይህንን የሙዚቃ ከናማን ለአንባቢው ለቀጣይ ትውልድ ማስተዋወቅ ያስፈልጋል በሚል ያንን ስራ የሰራሁበት መጽሐፍ ነው የከተማው መና።
ሁለተኛውና በኢትዮጵያ ሙዚቃ ታሪክ ላይ ያተኮረው ጠመንጃና ሙዚቃ የተሰኘው መጽሐፍ ብዙም ሳይቆይ ነው ለህትመት የበቃው። ለአንባቢያን ባደረስክበት የጊዜ ሂደቶች ውስጥ የጊዜው እርዝማኔ ያን ያክል ሩቅ የሚባባል አይደለምና እንዲሁ ዝግጅቱ ቀድሞ የተደረገ ነው ማለት እንችላለን። ይዘቱንም አብረን እናንሳው ብዬ ነው።
አዎ፣ የከተማው መና ከመጽሐፉ በፊት ነው ይህ መጽሐፍ የተጻፈው። ጠመንጃና ሙዚቃ በጣም ጥቂት ማስተካከያዎች ብቻ ነው ተደርጎበት የወጣው። በይዘት ደረጃ ጠመንጃና ሙዚቃ ከመጽሐፉም ርዕስ ስር እንደተቀመጠው ፖለቲካን፣ ታሪክና ሙዚቃን አሰናኝቶ ወይም ደግሞ አዋዶ የቅድመ አብዮቱን የኢትዮጵያ ታሪክ ለመተንተን የሞከረ ነው። እንዳልኩ የኢትዮጵያ ሙዚቃ ብቻውን ሙዚቃ ታሪክ ሳይሆን የኢትዮጵያ ታሪክን የተሸከመ ነው። እንደው ዝም ብሎ ሙዚቃን ብቻ የሚተርክ ወይም የሚያስሶስ ታሪክ ያለበት ብቻ ሳይሆን በሙዚቃ ውስጥ አገር ተሰርቷል ብዙ ጊዜ ተደጋግሞ እንደተባለው። ስለዚህ እንደው አንድ ቀላል ምሳሌ እንኳን ብናነሳ ለርዕሱም አንድ ራሱን የቻለ አህማዱን ያገለገለውን ነገር ብናነሳ፣ ለምሳሌ ጣሊያን ወደ ኢትዮጵያ ሲገባ ጎንደርና አዲስ አበባ ላይ አዝማሪዎች መሰንቆን መያዝ እንዳይችሉ አዋጅ አውጆ ነበር። ያ ማለት መሰንቆ የጦር መሳሪያ ያህል የሚፈራ ትልቅ ጸረ ወረራ መሳሪያ ሆኖ ያገለግላል የሚል ስጋት ስለነበር በዛ ደረጃ ትልቅ አቅም አለው ተብሎ ይታሰብ የነበረ ነው። ብዙ አዝማሪዎችም ህይወታቸውን አጥተዋል። ብዙ አዝማሪዎችም በሰሯቸው ስራዎች ኢትዮጵያውያን በነጻነታቸው እንዲዋደቁ እና በሚሰሻም ነጻነታቸውን እንዲያውጁ አድርገዋል። ስለዚህ መጽሐፉ በዋነኝነት እንዳልኩ ከ1966 በፊት የነበረውን የኢትዮጵያ ሙዚቃ ታሪክ፣ ፖለቲካና አጠቃላይ ደግሞ ማህበረሰባዊ መሰናኝታችንን የተነጠንቁበት መጽሐፍ ነው። በዛ ሂደት ውስጥ ግን በዋነኝነት ደግሞ አንድ ሌላ ኮንትሪቢሽን የሚሆነው እስከዛ ዘመን ድረስ የነበሩ ስራዎችን በተቻለ መጠን ማን እንዴት ሰራ የሚለውን ለማየት ተሞክሯል። ቢያንስ እንደ ጅምር 1000 ለሚሆኑ ሙዚቃዎች መረጃ ለማቅረብ ተሞክሯል። ዜማ፣ ግጥም፣ አሬንጀራቸው ማን ነው፣ እንዴት ተሰሩ፣ የትኛው ኦርኬስትራ አቀናበራቸው የሚለውን ወደ 1000 የሚጠጉ ሙዚቃዎችን ለማቅረብ ተሞክሯል። ይሄ እንግዲህ ነገ ከነገ ወዲያ ለሌላ ምርምር የሚጋብዝ ለሌላ ማሰብ የሚጋብዝ ይመስላል።
እንደው በእርግጥ የኢትዮጵያ ሙዚቃ ታሪክ የሚገባውን ያህል ተወስቷል ብለህ ታስባለህ ወይ? ያን በተመለከተስ ታሪኩ በመጽሐፍ ደረጃ እና በተለያዩ መልኩ በቀጣይ በማስተዋወቅ በኩል ስብል መደረግ አለበት ትላለህ?
እውነት ለመናገር በኢትዮጵያ ሙዚቃ ላይ ሙከራዎች ተደርገዋል። በተለይ በቀደመው ዘመን አገር አሳሾች ሲመጡ ኢትዮጵያን እንደሚታወቀው ለሙዚቃ የሚሰጡት ዋጋ ብዙ ስላልነበር ብዙ ነገር አላኖሩንም። ግን የውጭ ዜጎች ወደ ኢትዮጵያ በመጡ ቁጥር የተመለከቱትን ነገር በጉዞ ማስታወሻዎቻቸው ላይ ኖረዋል። እነሱን መለቃቀም እና ትልቁን ስዕል ለመስራት መሞከር አንድ ራሱን የቻለ ይመስላል። እሱን ከተመለከትነው ሙከራዎች መደረግ ከጀመሩ ቆይተዋል ብለን ልንናገር እንችላለን። ምናልባት ጀምስ ብሩስ ወደ ኢትዮጵያ ከመጡበት ዘመን ጀምሮ የኢትዮጵያ ሙዚቃ ላይ የነበሩ የታዘቧቸውን በመንገድ ያዩቸው ነገሮች አድሯል። ግን ሙዚቃና ሙዚቃን ብቻ ትኩረት አድርገው የተሰሩ ስራዎችን ከተመለከት በጣም ጥቂት ናቸው። እንደዚህ የሚያኩል አልበም ተሰርተዋል የሚያስብሉ አይደሉም። አንዱም ወደ ኢትዮጵያ ሙዚቃ እንድገባና አንድ ነገር ማለት ቢያንስ መጨመር የሚቻል ከሆነ እሷን ጠጠር ለመወርወር የጋበዘኝ ምክንያት ነው። ብዙ ስራዎችን አፍ ሞልተን የምናወራባቸውን ስራዎች አለማግኘታችን ነው። ስለዚህ እንግዲህ ከዚህ በፊት የነበሩ ትልልቅ ሰዎች በትምህርት ቤት በመመረቂያ ጽሁፎቻቸው መመርመሮቻቸው ብዙ ብለውናል። ግን በአማርኛ ተሰርቶ እነዛን ጽሁፎች አላገኘ ናቸው። በአማርኛም ደግሞ ሙከራዎች ነበሩ። ዙሮ ዙሮ የሚያጠግቡ ስላልሆኑ እስካሁን ድረስ የተሰሩ ስራዎችን ይዞ ነገ ከነገ ወዲያ ደግሞ በቁጭት የተሻለን ስራ መስራት ይቻላል ብዬ አምናለሁ። እንደው ጥቂት ነገር መጨመር ካለብኝ ሙዚቃ እኔ ብዙ ጊዜ ማሰቢያ ነው። የኢትዮጵያ ታሪክ ብዙ ጊዜ ፖለቲካል ታሪካችን ነው በብዛት የተጻፈው። የፖለቲካ ታሪካችን ብዙ መጓተት ያለበት ነው። አገሩ በደንብ ሊሰራ ሊታሰብበት ከተገባ ደግሞ ከፖለቲካ ታሪኩ ባለፈ ማህበረሰባዊ ውህደቱ፣ ማህበረሰባዊነቱ፣ ማህበረሰባዊ አንድነቱ፣ ሶሻሊስቱ መጠናት አለበት። እሱ ደግሞ የሚገኝ አንዱ ጉዳይ በሙዚቃ ውስጥ ነው። ዘመኑን ማጥናት እንዴት ነበረ የነበረው መስተጋብር የሚለውን ማወቅ የሚቻለው እና ሙዚቃን ማጥናት የሙዚቀኞችና የሙዚቃን ታሪክ ብቻ ሳይሆን አገሩን ድጋሚ ዩኒፋይድ ለማድረግ ለማወቅ ለማለት ነው።
የተከበራችሁ አድማጮችና ተመልካቾቻችን የምሽቱን መሰናዷችንን ወደ ማጠቃለሉ ተቃርበናል። ከመሰናበታችን በፊት ግን
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የፕሬዚደንት ዶናልድ ትራምፕ አስተዳደር የሴቶች ጤና እንዲሻሻል፣ የቤተሰቦች ደህንነት እንዲረጋገጥ የሚሰራውን ጄኔቫ ኮንሰንሰስ ዴክለሬሽን የተባለውን ዓለም አቀፍ የጋራ መርሃ ግብር እንደገና መቀላቀሉን በመግለጽ የዛሬው ርዕሰ አንቀጽ ጽሑፉን ይጀምራል። ይህ የጋራ መርሃ ግብር በዩናይትድ ስቴትስ መሪነትና በሌሎች አምስት አጋሮች ድጋፍ የተቋቋመው እንደ አውሮፓውያን አቆጣጠር በ2020 ሲሆን በ2021 የወቅቱ ፕሬዚደንት ጆ ባይደን በአሁኑ ጊዜ ከ35 በላይ ፈራሚዎች ካሉት የጄኔቫ ስምምነት ዩናይትድ ስቴትስን አስወጥተዋታል። የጄኔቫው ስምምነት አዋጅ ላይ እንደተቀመጠው ጽንስ ማስወረድ ዓለም አቀፋዊ መብት አይደለም። አገሮችም ጽንስ ማስወረድን በገንዘብ እንዲደግፉ ወይም አስቻይ ሁኔታ እንዲያመቻቹ አንዳችም ዓለም አቀፍ ግዴታ የለባቸውም ይላል ሰነዱ። አያይዞም እያንዳንዱ ሀገር እንደየራሱ ሕግና ፖሊሲ መርሃ ግብሮችን በተግባር መተርጎም ሉዓላዊ መብት አለው በማለት ያክላል። አስከትሎም ርዕሰ አንቀጹ በስምምነቱ ሰነድ ፈራሚዎች ለሴቶች የጤናና የልማት ተደራሽነትን ለማረጋገጥና ለማሻሻል ያላቸውን ቁርጠኝነት ገልጸዋል። ይህም ጾታዊና ስነ ተዋልዶዊ ጤናቸውን ይጨምራል። ሴቶች እጅግ የላቀ የጤና አገልግሎት ማግኘት አለባቸው። ነገር ግን ይህ ጽንስ ማስወረድን እንደማይጨምር በስምምነቱ ሰነድ ሰፍሯል። የጤና ጥበቃ ስርዓቶች ዋና ትኩረት የሰዎችን ጤና አስቀድሞ መንከባከብ ሳይሆን በሽታን ማከም ላይ መሆኑን የሚጠቁመው ይህ ሰነድ የተቀናጀ አሰራር እንዳይኖር አድርጓል ሲል መኮንኑን ርዕሰ አንቀጹ አክሎ አስታውሰዋል። ከጄኔቫው የጋራ ስምምነት መርሆዎች አንዱ ሴቶች በፖለቲካ፣ በኢኮኖሚና በማህበራዊ ኑሮ በሁሉም ደረጃ ሰብአዊ መብቶቻቸውና የእድሎች ተጠቃሚነታቸውን ለማረጋገጥ መስራት መሆኑ በሰነዱ እንደተቀመጠ ርዕሰ አንቀጹ አውስቷል። ዩናይትድ ስቴትስ ጄኔቫ ኮንሰንሰስ ዴክለሬሽን የተባለውን ይህንን ስምምነት እንደገና መቀላቀሏን ይፋ ያደረጉት የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የጋራ ስምምነቱ አራት ዋና ዋና ግቦች ያሉት መሆኑን አስረድተዋል። እነሱም ለሴቶች ተጨባጭ የሆኑ የጤናና የልማት ጥቅሞችን ማረጋገጥ፣ ሕይወትንም በሁሉም ደረጃዎቹ መጠበቅ፣ የህብረተሰብ መሰረት ቤተሰብ ስለመሆኑ መሟገት፣ እንዲሁም እነዚህን እሴቶችን ለማድረግ ከሁሉም የተባበሩት መንግስታት ድርጅት ስርዓቶች ጋር አብሮ መስራት መሆናቸውን ውጭ ጉዳይ ሚኒስትር ሩቢዮ ዘርዝረው አስረድተዋል። አስከትለውም ዩናይትድ ስቴትስ እነዚህን ግቦች እውን ለማድረግ ከመንግስታቱ ድርጅት አባል ሀገሮች ጋር በመተባበር እንዲሁም የሴቶችንና ልጃገረዶችን ጤና ለማሻሻል ባለን ቀጣይ የጋራ ዓላማ አማካይነት አብራ ትሰራለች ማለታቸውን ርዕሰ አንቀጹ ጠቅሷል። የሴቶችን ጤናና ሁለንተናዊ ደህንነት ለማሻሻል መስራት ሕይወታቸው እንዲጠበቅ በይበልጥ የዕድሎች ተጠቃሚ እንዲሆኑ ይረዳል። የህብረተሰብ ምሰሶና ማገር የሆነው ቤተሰብ ደህንነት እንዲረጋገጥም ያደርጋል ሲሉ የውጭ ጉዳይ ሚኒስትር ሩቢዮ የተናገሩትን ጠቅሶ የዛሬው ርዕሰ አንቀጽ ጽሑፉን አጠቃሏል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጮችና ተመልካቾቻችን ለምሽቱ የያዝናቸው ዝግጅቶች በዚሁ ተጠናቀቁ። ከአቀናባሪ ብርሃን ኃይሉ፣ ዋና አዘጋጅ ጽዮን ግርማ እንዲሁም ዝግጅቶቹን ካሰናዱ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። ነገ በሌሎች ዝግጅቶች እስክንገናኝ ሰላም፣ ደህና እደሩ።